Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው ሚያዝያ 16 2009 ዓ.ም የጋቢና ምሽት ፕሮግራማችን በእስር ላይ የሚገኙት ዶክተር መረራ ጉዲና ጠበቆች የክስ መቃወሚያ አቀረቡ ዘገባለን።
በትግራይ ክልል በሰውና በእንስሳት ያጋጠመ ድርቅ እንደሌለና ለመጪው ክረምት ዝግጅቶች እየተከናወኑ እንደሚገኙ የክልሉ የእርሻና የገጠር ልማት ቢሮ አስታወቀ።
ኣብዚ ሕዚ ቀንዲ ስራሕና ብፍላይ ከም ዝፍለጥ ኣብዚ ክልል ዓብዪ ስራሕቲ ናይ ህዝቢ ጉልበት ተጠቂምካ ናይ ተፈጥሮ ናይ ሓመድ ማይ ናይ ኣቀባን ስራሕትን
ኣሁን በተለይ በዚህ ክልል እንደሚታወቀው ትልቁ ስራችን ብኣከባቢው ህዝቢ ኃይል የኣፈርና የውሃ እንክብካቤ ስራዎችን ምስራት ነው።
የኢትዮጵያው የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየው በመጋቢት መጨረሻ ለፓርላማ ባቀረቡት ሪፖርት ላይ በዩናይትድ ስቴትስ የተወካዮች ምክር ቤት ኢትዮጵያን በተመለከተ የሚቀርቡ የውሳኔ ሐሳቦችን በተሳካ ሁኔታ አመከኛለሁ ሲሉ፣ ኢትዮጵያን የሚመለከቱ ህጎች አሁንም በኮንግረሱ እየረቀቁ መሆናቸውን የዩናይትድ ስቴትስ የህዝብ ተወካዮች አመልክተዋል።
I should say that we had almost 40 co-sponsors last time. We're nearing 30 now.
አስቀድመን ያቀረብነው ህግ ወደ 40 ረዳት አርቃቂዎች የደገፉት ነበር። አሁን ወደ 30 የሚሆኑ አባላት ይደግፉታል። በየቀኑ ተጨማሪ ድጋፍ ያገኘን ነው። ስለዚህ ረቂቅ ህጉ ተጨናግፏል የሚለው አስተያየት ግራ የሚያጋባ ነው።
የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ከፍተኛ የህዝብ ረዳት ግሬስ ሲምክኒስ ናቸው፣ ይዘናቸዋል። በሌላ ዘገባ ያለ ዕድሜው ከመዳር የተወለደበትን የከረዩ ቀይን ጥሎ የተሰደደ ወጣት የተደረሰ
ያሱ መንገድ እንዳይነቅ እነሱን ንቂ ወይስ ባህሌን ንቂ አይደለም ከማጋር ነው ነው
ሮባ ቡልጋ ይባላል። እስከ ዩኒቨርሲቲ ከፍተኛ ትምህርቱን በመከታተል ላይ ይገኛል። የህይወት ተሞክሮውን አጫውቶናል። ሰዓት ከበቃ ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የዩናይትድ ስቴትስ ባለስልጣኖች በሶማሊያው ባህር እየጨመረ የሄደውን የባህር ላይ ዘረፋ ተግባር የሚዘወተር ነው ከማለት ተቆጥበዋል። እየተወዘተረ ነው ለማለት ገና ዝግጁ አይደለንም፣ ይሁንና በጥሞና እየተከታተል ነው ብለዋል። የባህር ኃይሉ ጄኔራል ቶማስ ዋልዲሸር ትላንት እሁድ ጅቡቲ በሚገኘው ወታደራዊ ሰፈር በሰጡት ጋዜጣዊ መግለጫ።
ወደሚቀጥለው ዜናችን ስናልፍ ለአዲሱ ፕሬዝዳንት ወንበራቸውን ካስረከቡበት ቀን ጀምሮ ያላየናቸው የቀድሞ ፕሬዝዳንት ባራክ ኦባማ ለመጀመሪያ ጊዜ በቺካጎ ለኮሌጅ ተማሪዎች ንግግር አደረጉ። 44ኛው የዩናይትድ ስቴትስ ፕሬዝዳንት የነበሩት ኦባማ ዋይት ሀውስን ከለቀቁ በኋላ በግልጽ አልታዩም ነበር። ከሶስት ወራት በኋላ ነው ዛሬ ለመጀመሪያ ጊዜ በህዝብ ፊት ንግግር ያደረጉት። የቀድሞ ፕሬዝዳንት አላማም በመላው ዩናይትድ ስቴትስ ብቻ ሳይሆን በመላው ዓለም የሚገኙ የቀጣይ ትውልድ መሪዎችን ለማበረታታትና ለማገዝ የተያዘውን አላማ በዋነኝነት ለመደገፍ ነው ከበርካታ ተማሪዎች ፊት መልእክታቸውን ዛሬ ያስተላለፉት። ወጣቶች ወደ ፖለቲካ ስልጣን ከመምጣታቸው በፊት ለማህበረሰቦቻቸው አገልግሎት ቅድሚያ እንዲሰጡም መክረዋል።
ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዝዳንታዊ ምርጫ የመጨረሻ ውጤት ማህላዊ አመለካከት ያላቸው ተወዳዳሪ ኢማኑኤል ሴንትራል ማለት ነው። ኢማኑኤል ማክሮን እና ጸረ ፍልሰት የሆኑት ብሔርተኛ የተባሉት ማሪን ለፔን ማሸነፋቸው ተረጋግጧል። በሁለት ሳምንታት ውስጥ የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ለውጥ ብለውታል። ማክሮን ትላንት ማታ ስላገኙት ድል ለደጋፊዎቻቸው ሲናገሩ በአንድ ዓመት ውስጥ የፈረንሳይን ፖለቲካ ለውጠነዋል ብለዋል። ማሪን ሌፔን ደግሞ የፈረንሳይን ሕዝብ ነጻ የማውጣት ጊዜ ደርሷል ብለዋል።
በሌላ ወገን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ህገወጥ ፍልሰተኞችን ለመከላከል ሲባል በአሜሪካና በሜክሲኮ ድንበር ላይ ግንብ ለመስራት በሚገፋፉበት በአሁኑ ወቅት የዲሞክራቶች ተቃውሞ ገጥሟቸዋል። ዋናው አከራካሪ የሆነው ነጥብ ግንቡን ለማስራት የሚያስፈልገው ገንዘብ ሲሆን ስምምነት ላይ ካልተደረሰ በስተቀር የሀገሪቱ መንግስት ስራ በከፊል ሊዘጋ ይችላል። ትራምፕ የግንቡን ስራ ለመጀመር ገንዘብ እንዲመደብ ይፈልጋሉ። ከዚያ ጋር ተያይዞ እስከ መጪው መስከረም ወር ባለው ጊዜ ውስጥ ለመንግስት መንቀሳቀሻ ገንዘብ እንዲመደብም ጠይቀዋል። ሁለቱም ተያይዘው የቀረቡ ሲሆን ዲሞክራቶች ግንቡ በምንም አይነት እንዲሰራ አልፈለጉም። እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የኦሮሞ ፌዴራሊስት ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር መረራ ጉዲና ጠበቆች የፌዴራሉ ጠቅላይ አቃቢ ሕግ ለመሰረተባቸው ክስ መቃወሚያቸውን በጽሁፍ አቀረቡ። የቀረበባቸው ክስ ከሌሎች ተከሳሾች ተነጥሎ እንዲታይ፣ ክሱም በወንጀል ክስ አግባብ መሰረት ተሟልቶ ያልቀረበ በመሆኑ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ አቃቤ ሕግ ለመቃወሚያው መልሱን በጽሁፍ እንዲያቀርብ አዞ ተለዋጭ ቀጠሮ ይዟል። መለስካቸው አመሃ ከአዲስ አበባ ዝርዝሩን አድርሶናል።
ጠበቆቹ ባቀረቡት የክስ መቃወሚያ አንደኛ ተከሳሽ ዶክተር መረራ ጉዲና የሚኖሩትና የሚመሩትም የፖለቲካ ድርጅት በህጋዊ መንገድ በሀገር ውስጥ በሰላማዊ መንገድ የሚታገል እንደሆነ ያስገነዝባል። በተቃራኒው በአባሪነት የተከሰሱት ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር ብርሃኑ ነጋና አቶ ጃዋር መሐመድ ከኢትዮጵያ ውጭ እንደሚኖሩ አመልክቶ የአንደኛ ተከሳሽ ጉዳይ ከእነዚህ ተከሳሾች ጉዳይ ጋር እንዲታይ የሚያስገድድ በቂ የህግ ምክንያት የለውም ብሎ ይከራከራል። አክሎም የአንደኛ ተከሳሽ ጉዳይ ከሌሎቹ ተከሳሾች ጉዳይ ጋር ተጣምሮ መቅረቡ የዶክተር መረራን ፍትህ በተፋጠነ ሂደት የማግኘት መብታቸውን ያጣብብባቸዋል በማለት ክሳቸው ከሌሎች ተነጥሎ እንዲታይ የጠበቆቻቸው መቃወሚያ ይጠይቃል። የክስ መቃወሚያው ሌላው ትኩረት ደግሞ ጠቅላይ አቃቢ ሕግ ያቀረበው ክስ የተሟላ አይደለም የሚል ነው። በጥቅል የወንጀሉ ዝርዝር ላይ ከአንደኛ እስከ ሶስተኛ በተመለከቱት ተከሳሾች ላይ በጋራ ሰሩት ተብሎ የቀረበውን ወንጀል በዋና ወንጀል አድራጊነት ተካፋይ ሆነዋል ከማለት ውጪ ዶክተር መረራ ጉዲና በተባሉት የወንጀል ድርጊቶች ከነማን ጋራ፣ የትና መቼ ለሚለው ዝርዝር ጥያቄ መልስ የለም ሲሉ ጠበቆቹ በጽሑፋቸው ተከራክረዋል። ይህም ተከሳሹ ራሱን ለመከላከል እድል የሚነፍገው ከመሆኑን ባሻገር በኢትዮጵያ የወንጀል ሥነ ሥርዓት ሕግ መሠረት ክሱን የተሟላ አያደርገውም ብለው ተከራክረዋል። በዚህ ምክንያት ፍርድ ቤቱ ክሱን ውድቅ እንዲያደርግላቸው ጠይቀዋል። ፍርድ ቤቱም አቃቤ ሕግ መልሱን በጽሑፍ እንዲያቀርብ ለሚያዝያ 26 ቀን 2009 ዓ.ም ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቤ ሕግ የካቲት 16 ቀን 2009 ዓ.ም በጻፈው የክስ ደብዳቤ በዶክተር መረራ ጉዲና፣ በዶክተር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳትና በኦሮሞ ሚዲያ ኔትወርክ ላይ ክስ መመስረቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዝግጅታችን የምናልፈው በትግራይ ክልል በሰውና በእንስሳት ላይ ያጋጠመ ድርቅ እንደሌለና ለመጪው ክረምት ደግሞ ዝግጅቶች እየተደረጉ እንደሚገኙ የክልሉ የእርሻና የገጠር ልማት ቢሮ አስታወቀ። በሌላ በኩል እየተቀያየረ ባለው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ ኢትዮጵያን ጨምሮ በአንዳንድ የአፍሪካ ሀገሮች ላይ የተምች ወረርሽኝ ሊከሰት እንደሚችልም ከወዲሁ ተሰግቷል። ግርማይ ገብሩ ከመቀሌ ዘገባለሁ።
በትግራይ ክልል ባለፈው ክረምት ጥሩ ዝናብ በመዝነቡ ምክንያት አርሶ አደሩ ጥሩ ምርት ማግኘቱን የትግራይ ክልል የእርሻና የገጠር ልማት ቢሮ ግምገማ ይገልጻል። ገበሬው ከክረምቱ ዝናብ ብቻም ሳይሆን በመስኖ ልማትም በቂ ውሃ ማግኘት መቻሉንም ቢሮው ያስረዳል። እንዲያውም ከቅርብ ዓመታት ጋር ሲነጻጸር የተሻለ ክረምት እንደነበር ተነግሯል። ቢሆንም ግን በቢሮው ምክትል ቢሮ ኃላፊ አቶ ፍስሐ በዛብህ የመስኖ እርሻው በከፍተኛ ውርጭ መጠቃቱን ይናገራሉ። ገበሬው ሌሎች ተለዋጭ ሰብሎች በመዝራት ተፈጥሮ እያፈራረቀ ከሚያሳየው ችግር ጋር እየታገለ ይገኛል። ከዚህ በመነሳትም በትግራይ ክልል የተወሰነ ቤተሰብ በምግብ ራሱ ያልቻለ እንደሚኖር የተጠበቀ ሆኖ እንደ ክልል ግን የድርቅ አደጋ ያልታየበት ዓመት እንደነበር አቶ ፍስሐ ገልጿል። የትግራይ የእርሻና የገጠር ልማት ቢሮ አሁን ላይ እያከናወነ ስላለው ዋነኛ የእርሻና የተፈጥሮ ሀብት እንክብካቤ ስራ ምክትል ቢሮ ኃላፊው እንደሚከተለው ይገልጹታል።
ኣብዚ ሕዚ ቀንዲ ስራሕና ብፍላይ ከም ዝፍለጥ ኣብዚ ክልል ዓብዪ ስራሕቲ ናይ ህዝቢ ጉልበት ተጠቂምካት ናይ ተፈጥሮ ናይ ሓመድ ማይን ኣቀባን ስራሕትን
አሁን በተለይ በዚ ክልል እንደሚታወቀው ትልቁ ስራችን በአካባቢው ህዝብ ኃይል የአፈርና የውሃ እንክብካቤ ስራዎችን መስራት ነው። በመጪው ክረምት ለሚተከሉ ችግኞችም ጉድጓዶች ተቆፍረው ተዘጋጅተዋል። በአጠቃላይም ገበሬው ምርታማነቱን ለማሳደግ ምንድን ነው የሚጎለው? ካለፈው ልምዳችን ካየነው በጎና ደካማ ጎኖችን ግምግመን ስልጠናዎችን እየሰጠን ነው። ከላይ እስከ ታች ያለው ባለሙያና አመራሩ እንዲሁም ህዝቡ ስልጠና በመውሰድ ላይ ይገኛል።
አሁን በያዝነው ወቅት ላይ ይካሄድ የነበረው የበልግ የእርሻ ወቅት እየታየ ባለው የአየር ሁኔታ ለውጥ ከጊዜ ወደ ጊዜ እየቀነሰ መጥቷል ብለዋል አቶ ፍስሐ። አሁን ላይ 4 እና 5 በራያ አካባቢ የሚገኙ ወረዳዎች ብቻ ናቸው በዚሁ ወቅት የእርሻ ስራ የሚያከናውኑም ብለዋል። በተለምዶ ከመጨረሻው የካቲት ወር እስከ ሚያዝያ መጨረሻ ዝናብ የሚጥልበት ወቅት ነበር። የሜትሮሎጂ ትንበያም ዝናብ እንደሚጥል ነበር የተነገረው። ቢሆንም እንደተገመተው በቂ ዝናብ አልተገኘም። እስካሁን 13,000 ሄክታር ብቻ ነው የተዘራው። አሁን ደግሞ ዝናቡ ተስፋ ያለው ይመስላል ብለዋል የስራ ኃላፊው። በአሁኑ ሰዓት እየተቀያየረ በመጣው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ በአንዳንድ የአፍሪካ ሀገራት ኢትዮጵያንም ጨምሮ በመጪው ክረምት የተምች ወረርሽኝ ሊከሰት እንደሚችል ተሰግቷል። አሁን ላይ በደቡብ ኢትዮጵያ ወረርሽኙ መታየቱንም አቶ ፍስሐ ገልጸውልኛል።
ኣብዚ ቅፅር ክረምቲ ምናልባት ምስትሕዝኒ ናይ ክሊማ ለውጢ ኣብ ዘራእቲ ይሁን ኣብ ተፈላለዩ ተኽሊ ክልልና ወራር ዝረአዩ ባልዓት ክህሉ ይኽእሉ እዮም ተባሂሉ ይግመት።
የመጪውን ክረምት የአየር ሁኔታ ትንበያ መነሻ በማድረግ በአዝርዕትና እጽዋት ላይ የተለያዩ የተምች ወረርሽኞች ሊከሰቱ እንደሚችሉ ተገምተዋል። በአህጉር ደረጃ በሀገራችንም ጭምር የተምች ወረርሽኙ ከወዲሁ እየታየ ነው። ስለዚህ ገበሬው ከአሁን ጀምሮ ማሳውን በጥንቃቄ ማዘጋጀት ይኖርበታል። መረጃ ለሚመለከታቸው ባለሙያዎች በመስጠትም ጉዳት ከመድረሱ በፊት መከላከል ያስፈልጋል። አጠቃላይ ገበሬው ምርታማነትን ሊያሳድጉ ታልመው የሚሰጡትን የተለያዩ ዘዴዎች በሚገባ ተግባር ላይ ማዋል ይኖርበታል።
አቶ ፍስሐ በዛብህ በመጨረሻ በየደረጃው የሚገኙ የእርሻ ባለሙያዎች ህዝቡን ቤተሰባዊ መሰረት ያደረገ ድጋፍና ስልጠና መስጠት ይኖርባቸዋል ብለዋል። ገበሬው ሰልጥኖ አውቆና አምኖ የሚተገብረው የእርሻ ዘዴ እንዲኖረው መጣር አለብን። የተፈጥሮ የአየር ሁኔታ ለውጥ መተንበያ አስቸጋሪ ስለሆነ ለማንኛውም ዝግጁ መሆን ይኖርብናል ብለዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
የህግ ባለሙያውና ጸሐፊው አቶ አሰፋ ጫቦ በትላንትናው ዕለት እዚህ ዩናይትድ ስቴትስ ዳላስ ውስጥ በ84 ዓመታቸው ሕይወታቸው አልፏል። ጣሊያን ሀገር ለቆ ሲወጣ በጋሞ ጎፋ ጨንቻ ውስጥ መወለዳቸውን የሚናገሩት አቶ አሰፋ በቀዳማዊ ኃይለሥላሴ ዘመን የፓርላማ አባል ነበሩ። በደርግ ዘመን ደግሞ የኢትዮጵያ ጭቁኖች አብዮታዊ ፓርቲ ትግል ወይም እጫት መስራችና ሊቀመንበር ሆነው ሰርተዋል። በዚሁ በደርግ ዘመንም ለ10 ዓመታት በእስር አሳልፈዋል። ከዛም በስደት ከ25 ዓመታት በላይ ቆይተዋል። አቶ አሰፋ ጫቦ የትዝታ ፈለግ በሚል በ2008 ዓመተ ምህረት ባሳተሙት መጽሐፋቸው ላይ ይኸው ወጥቼ ከቀረው ከ25 ዓመት በላይ ሆኖኛል። በ11 ያክል የአሜሪካ ግዛቶች ስቴትስ ኖሬያለሁ። ያልኖርኩባቸውን ወይነድቼ ወይም ካየር ላይ ሆኜ አይቻቸዋለሁ። ያ ሁሉ ሆኖ ግን ህልም ባየው ቁጥር፣ ሰመመን ውስጥ በገባው ቁጥር የኢትዮጵያ መሬት የኢትዮጵያ ፊት ብቻ ነው የሚታየኝ። አንዳንዴ አሜሪካን ያልተቀበለኝ ወይስ እኔ ነኝ አሜሪካን ያልተቀበልኩት በልበል ያሰኘኛል ብለው ነበረ። አቶ አሰፋ እዚህ ዩናይትድ ስቴትስ ቢሞቱም ወደ ሀገራቸው ሄደው የቀብር ስነ ስርዓታቸው ይፈጸም እንደሆነ ዝግጅት እየተደረገ መሆኑን አዘጋጆቹ ነግረውናል። ወደ ተከታዩ ዘገባችን ስናመራ በዩናይትድ ስቴትስ የተወካዮች ምክር ቤት ኢትዮጵያን በተመለከተ የሚቀርቡ የውሳኔ ሀሳቦችን በተሳካ ሁኔታ አምክኛለሁ ሲል የኢትዮጵያ መንግስት ቢናገርም ኢትዮጵያን የሚመለከቱ ህጎች አሁንም በኮንግረሱ እየተረቀቁ መሆናቸውን የህዝብ ተወካዮች ምክር ቤት አመልክተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ በመጋቢት መጨረሻ ለህዝብ ተወካዮች ምክር ቤት ባቀረቡት የስራ አፈጻጸም ሪፖርት ላይ 2 ረቂቅ ህጎችን እንዳጨናቀበ የሀገር ውስጥ መገናኛ ብዙሀን ዘግቧል። የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ለዝግጅት ክፍላችን በሰጡት ማብራሪያ ኮንግረሱ በምርጫ ሲቀየር ህጎች እንደ አዲስ ለውሳኔ ይቀርባሉ እንጂ የተጨናገፈም ሆነ እንዲዘገይ የተደረገ ህግ የለም ብለዋል። የኦሮምኛ ዝግጅት ባልደረባችን ትዕግስት ገሜ ቃለ ምልልሱን አድርጋለች። ሄኖክ ሰማግዜር ያቀርበዋል።
በአውሮፓውያን አዲስ ዓመት ስራ የጀመረው የዩናይትድ ስቴትስ ኮንግረስ ሲሰየም በህግ አርቃቂው የህዝብ ተወካዮች ምክር ቤት የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ ላይ ከሌሎች አባላት ጋር የጻፉትን ህግ ይፋ አደረጉ። በየካቲት ወር መግቢያ ላይ በካፒታል ሂል በሰጡት ጋዜጣዊ መግለጫም የኢትዮጵያ መንግስት በሀገሪቱ የተንሰራፉ ህዝባዊ ተቃውሞዎችን ለማብረድ የያዘው መንገድ የዜጎችን መብት ይጥሳል፣ የዴሞክራሲው ሂደት አደጋ ላይ ነው ሲሉ ማስተካከያ እንዲደረግ፣ ካልሆነም የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር ያለውን ግንኙነት እንደገና እንዲገመግም ጠየቁ። በቀደመው ኮንግረስ በኢትዮጵያ የሰብአዊ መብትና ዴሞክራሲ ሂደት ላይ ውሳኔ 861ን አስተዋውቀው የነበሩት ኮንግረስመን ስሚት አዲስ ለተሰየመው ኮንግረስም ውሳኔ 128 የተባለ ረቂቅ አስተዋውቀዋል። በሴኔቱም ስራውን ባጠናቀቀው ኮንግረስ ባለፈው ዓመት ሚያዝያ ወር ውሳኔ 432 ተዋውቆ ነበር። የሴኔቱ ረቂቅ የያዛቸውን ነጥቦች እንግለጽላችሁ። በቅድሚያ በኢትዮጵያ ሰላማዊ ሰልፍ የሚያደርጉ ዜጎች ወደ ግጭት እንዳያመሩ ያሳስባል። ለኢትዮጵያ መንግስት ደግሞ የጸጥታ ኃይሎች የሚወስዷቸው ከመጠን ያለፉ እርምጃዎችን ያቁም፣ ግድያዎቹን በተለይ በኦሮሚያ ክልል የተፈጸሙ የኃይል እርምጃዎችን ያጣራ፣ በቁጥጥር ስር የሚገኙ ተቃዋሚዎች፣ ጋዜጠኞችና ሌሎችም ህገ መንግስታዊ መብታቸውን በመጠቀም የታሰሩ ይፈቱ፣ የዜጎችን የመሰብሰብና የመደራጀት መብት እንዲሁም ሀሳብን በነጻነት መግለጽ ያክብር የሚሉ ናቸው። ለዩናይትድ ስቴትስ መንግስት ደግሞ ከኢትዮጵያ ጋር ያለውን ግንኙነትና እርዳታ እንደገና እንዲገመግም፣ ዴሞክራሲና መልካም አስተዳደርን በመገንባት ላይ እንዲተባበር ይጠይቃል። እነዚህን 2 ህጎች ነው የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ለሀገሪቱ በጎ ያልሆኑ ሲሉ የገለጿቸውና መንግስታቸው ለኢትዮጵያ በጎ አመለካከት ያላቸው ያሏቸው የኮንግረስ አባላት ጋር በመተባበር እንዲመክኑ አደረገ በማለት ለህዝብ ተወካዮች ምክር ቤት የገለጹት የኮንግረስማን ክሪስ ስሚት ከፍተኛ የቅርብ ረዳት ግሬግ ሲምኪንስ የአፍሪካ ንዑስ ኮሚቴ የስራ ኃላፊ ናቸው። የመከነም ሆነ የተስተጓጎለ ህግ የለም ይላሉ።
Senate introduced a resolution earlier in 2016. We introduced one subsequently in
በቅድሚያ ሴኔቱ በ2016 ረቂቅ ውሳኔ ያቀረበ፣ እኛም የጸሐያማ ወር መግቢያ ላይ ወይንም ከዚያ ጥቂት ቀደም ብሎ ረቂቃችንን አስተዋወቅን። የምርጫ ወቅት ስለነበር ህጉን ወደፊት በመግፋት ለሙሉ የውጭ ጉዳዮች ኮሚቴ ማቅረብ አልቻልንም።
በዩናይትድ ስቴትስ ኮንግረስ አሰራር መሰረት ይላሉ ግሬግ ሲምኪንስ። አዲስ ኮንግረስ ሲሰየም ረቂቅ ህጎች እንደገና መተዋወቅ አለባቸው።
When we returned after the election, but because of other issues that came up, we were unable to...
ከምርጫው ስንመለስ ሌሎች በርካታ ጉዳዮች ስለነበሩ ህጉን የማስመዝገቢያ ሂደት ወይንም ማርካፕ ለማድረግ አልቻልንም። ስለዚህ አልተንቀሳቀሰም። ሁኔታው ግን በውጭ ኃይሎች ግፊት ነው የሚለው እውነት አይደለም። ማርካፕ አልተደረገም። እውነቱ ያ ነው።
በዩናይትድ ስቴትስ ኮንግረስ የሚቀርቡ ረቂቅ ህጎች አስቀድሞ በዋና አርቃቂና ሌሎች ረዳቶች ድጋፍ ሲያገኝ ለንዑስ ኮሚቴው ከዛም ለአብይ ኮሚቴው ይቀርብና በስተመጨረሻ ወደ ሙሉ ቤቱ ይተላለፋል። የህግ አርቃቂውን ካለፈ በኋላ በተመሳሳይ ሂደት በሴኔቱ ለውሳኔ የሚቀርብ ይሆናል። ግሬግ ሲምኪንስ በኢትዮጵያ ላይ የቀረበው ረቂቅ ሂደቱ ቆሟል ከሚሉ ጋር አይስማሙም።
I should say that we had almost 40 co-sponsors last time. We're nearing 30 now.
አስቀድመን ያቀረብነው ህግ ወደ 40 ረዳት አርቃቂዎች ይደግፉት ነበር። አሁን ወደ 30 የሚሆኑ አባላት ይደግፉታል። በየቀኑ ተጨማሪ ድጋፍ እያገኘን ነው። ስለዚህ ረቂቅ ህጉ ተጨናግፏል የሚለው አስተያየት ግራ የሚያጋባ ነው።
በህግ አርቃቂው የህዝብ እንደራሴዎች ምክር ቤት ባለፈው ወር የምስክር ሰጪ ሸንጎ ተሰይሞ በኢትዮጵያ የኦሮሚያና አማራ ክልል የተከሰቱ ሰልፎችና የመንግስቱን እርምጃዎች እንደዚሁም አጠቃላይ የመልካም አስተዳደር ይዞታን ገምግሟል።
ሄኖክን ለዘገባው እናመሰግናለን። ቀሪውን ክፍል ደግሞ በነገው ምሽት ይዘን እንቀርባለን። ወደ ሌላ ዘገባ እናመራለን። ወንድ ልጅ ለአቅመ አዳም ሲደርስ ትዳር በመመስረት የራሱን ቤተሰብ ማስተዳደር የሚከበርበት ባህል ውስጥ ነው ሮባ ቡልጋ ተወልዶ ያደገው። እናም በቤተሰቦቹ ፍላጎት የወደፊት ሚስት ታጨችለት። የጋብቻ ቀኑም ተቆረጠ፣ ድግሱም ተጀመረ። ሮባ ግን ትምህርቴን ከዳር ሳላደርስ ትዳር ውስጥ አልገባም በማለት የተወለደበትን ቀዬ ማለትም ከረዩን ትቶ ወደ አዲስ አበባ ተሰደደ። ከቤተሰቡ ጋር ከዓመታት በኋላ ነው በሽማግሌዎች የታረቀው። መደበኛ ትምህርቱ እንደጨረሰ ጣሊያን ሀገር ከሚገኝ ዩኒቨርሲቲ ነጻ የትምህርት እድል አገኘ፣ ተምሮ ማጠናቀቀ። ከዓመታት በኋላ ይህ የሮባ የህይወት ውጣ ውረድ በጥናታዊ ፊልም ጄንስ ኤንድ ማርቶ በሚል ርዕስ በጣሊያን የፊልም ባለሙያዎች ተሰርቶ በተለያዩ ትልልቅ መድረኮች ለእይታ በቃ፣ በተመልካችም ዘንድ አድናቆትን አተረፈ። ሮባ ቡልጋ ከመስታወት አራጋው ጋር አጠር ያለ ቆይታ አድርጓል።
እዛ ኬርኪን የከብቶች ድምፅ የግመሎች በጣም ደስ የሚሉ
እውነተኛ ታሪክ ላይ የተመሰረተ ፊልም ነው። ዶኩመንት የሆነ ፉት ስቴጅ ነው እና የተሰራው መታራ አካባቢ ያው እኔ ተወልጄ ያደጉበት ቦታ ነው። የፊልሙ ትልቅ ዋና ሚሴጁ ስለ አርብቶ አደሮች ነው። አርብቶ አደሮች ላይፍ ምን ይመስላል ወይስ ደግሞ አንድ ሰው ሴትም ሆነ ወንድ በተለይ ወጣት ከአርብቶ አደር ህይወት ወጥቶ ወደ ትምህርት ቤት ሲገባ ምን አይነት ቻሌንጆች ያጋጥማሉ? ምንስ ጥያቄዎች አሉ? ብዙ ጊዜ እዛ ውስጥ ዋና ተዋናይ ሆኜ ነው የሰራሁት ማለት ነው።
የስንት ደቂቃ ፊልም ነው ይህ ፊልም?
ትልቅ ፊልም ማለት ይቻላል። 52 ደቂቃ ነው። ኦልሞስት አንድ ሰዓት በይ። ወደ 4 አመት ሙሉ ነው የፈጀብን
ይህንን ለመስራት፣
አጠቃላይ ፊልሙን ለመጨረስ።
እነማን ናቸው የፊልሙ አዘጋጆች?
ጣሊያ ነገር ቤዝ ያደረገው የዶኩመንተሪ ፊልም ላይ ስፔሻላይዝ ያደረገው ካምፓኒ ነው። ሰክሰስ ፊልም ፕሮዳክሽን የሚባል ካምፓኒ ነው።
ምን ይመስላል የተመልካቹ ውስጥ አስተያየት?
የመጀመሪያ ኦፕኒንግ ስፔን ነበር፣ ማድሪድ። እዛ ላይ ነው የመጀመሪያ አዋርድ ያሸነፍ ነው። እኔ ያልነበርኩም። ሁለተኛ ላይ ግን ኒውዮርክ ነበር፣ ሊንከን ሴንተር አፍሪካን ፊልም ፌስቲቫል ላይ የታየው እና ፊዚካል ሂጄ ነው ያየሁት ከሰዎቹ ጋር። ሰውን ሾክ ያደረገው የሚመስደነግጥ እና ደግሞ የሁሉም ሰው ህይወት ዌይ ኦፍ ላይፍ ምነካ ነገር ነው፣ ምነካው ፊልም ነው።
በትምህርት ከታገዘው ሙያው በተጨማሪ የታሪክ ተመራማሪ፣ የማህበረሰብ አስተባባሪ እና የግጥም ጸሐፊ ነው ሮባ። በምስራቅ ሸዋ ከአፋርና ጎባ ክልሎች ጋር ከሚዋሰነው ኦሮሚያ ክልል ከረዮ ፈንታሌ ወረዳ ነው ሮባ የተወለደው። በዚህ ወረዳ መደበኛ ትምህርት አጠናቀው የከፍተኛ ትምህርት ለመማር እድሉን ከሚያገኙት በጣም ጥቂት ወጣቶች መካከል አንዱም ነው።
ከፊልሙ በተለይ በተለይ እኔ ያኔ እዛ ከረዮ ውስጥ ስኖር ትምህርት ቤት እንዴት እንደሚሄድ፣ ለምን እንደሚሄድ፣ ምን አይነት ቻሌንጆች ሲያጋጥሙኝ ምን አይነት መካኒዝም እንደምጠቀም፣ ቤተሰቦች ለምሳሌ አርብቶ አደሮች ስለሆኑ አንድ ቦታ ላይ አይቀመጥም፣ ከወቅት ወደ ወቅት ይንቀሳቀሳሉ።
ውሃ ፍለጋ፣ ምግብ ፍለጋ፣
ውሃ ፍለጋ፣ ግጦሽ ፍለጋ፣ ስላየ የእነሱ ላይፍ ስታይል እንደዛ ነው። እነሱ ነው እና ይሄ ሙሉ የሚያደስ ፊልም ነው እና ብዙ ሰዎች እንደዛ አመት ላይፍ የሚያውቁ ሰዎች ትናንሽ ሰዎች ናቸው። አንትሮፖሎጂስቶች ወይ ደግሞ ሪሰርቸሮች ነው፣ ሪሰርች የሚሰሩ ሰዎች ናቸው። ይሄን ኑሮ ዲቴይል ወይስ ደግሞ በጥልቅ የሚያውቁት እና ብዙ ሰዎችን ሾክ የሚያደርግ ፊልም ነው።
አሁንም በእይታ ላይ ነው ፊልሙ?
አሁን ከፊልም ፌስቲቫል ወጥተናል። ኦልሞስት ወደ 4 አመት ነበር ሲታይ የነበረው። 2011 ግማሽ ማስ ላይ ነው ተለቀቀው እና ኔዘርላንድ መሰለኝ 2015 መጨረሻ ላይ ነው ታየው መሰለኝ።
በኢትዮጵያ ይሄ ፊልም ታይቷል ወይስ አልታየም?
አዎ በኢትዮጵያ ታይቷል። ኢታሊያን ካልቸራል ሴንተር ነው እንዳውም ፖስት ያደረገን። እዛ ነው ብዙ ካረጌዎችም ያደረገን፣ የተለያየ ሪሰርቸሮችም ኢንቫይት አደረገን። እዛ ኦፊሻሊ ነው የተመረቀውም፣ እዛ ኦፊሻሊ ነው ተከፈተው።
ከአዲስ አበባ ዩኒቨርሲቲ በውጭ ቋንቋዎችና ባህል ጥናት የመጀመሪያ ዲግሪውን ጣሊያን ሀገር ከሚገኘው ዩኒቨርሲቲ ባገኘው የነጻ ትምህርት ደግሞ የባህላዊ ምግብ ጥናትና ምርምር ወይም ፉድ አንትሮፖሎጂ በማጥናት የማስተርስ ዲግሪውን አጠናቋል። ከጣሊያን ትምህርቱን ጨርሶ ሲመለስም ከአብሮ አደጎቹ ጋር በጋራ በመሆን ላባታ ፈንታሌ የተሰኘ የበጎ አድራጎት ድርጅት አቋቋመ።
ላባታ ኤንጂኦ ነው። እዛ ሎካሊ ከረዮቹ እኛ ከዛ በተለይ ከረዮ የወጣነው ልጆች ወጣት ልጆች አንድ ላይ መጠን የመሰረት ነው ኤንጂኦ ነው። እዛው የከረዩን አንዳንድ ችግሮችን ለመፍታት የሚሰራው ኤንጂኦ ነው ማለት ነው።
ኢትዮጵያን ጨምሮ በዓለም የሚገኙ ገበሬዎችን የቴክኖሎጂና የዘመናዊ አመራረት ሙያ ስልጠና በመስጠት የተሻለ እንዲያመርቱ ከሚሰራው ስሎፉድ ከተባለ የበጎ አድራጎት የውጭ ድርጅት ጋር በጋራ በመሆን በትውልድ መንደሩ የሚገኙትን አርብቶ አደር ገበሬዎችን ለመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል።
በተለይ አንትሮፖሎጂካል ሳይድን ወይስ ደግሞ የታሪኩን ሳይድ በደንብ ነው አጠናሁት እና ኢትዮጵያም ሲመለስ ምግብ ላይ ነው የሰራው ከገበሬዎቹ ጋር፣ ማር ላይ፣ ቡና ላይ፣ ወተት ላይ የተለያየ። እኛ ሀገር ደግሞ ባህሉ በጣም ሪች ነው እና ወታች ወርድ ከኮሚኒቲ ጋር የምትሰሪ ከሆነ በጣም አይተን ሰምተን የማናቅ ነገሮች ነው። በተለይ ምግብ አካባቢ ያለው የቋንቋ ልዩነት፣ የአሰራሩ የምኑ በጣም ሚገርም ነው እኛ ሀገር ያለው።
አሁን በዩናይትድ ስቴትስ ቦስተን ግዛት ለሁለተኛ ማስተርስ ዲግሪ በዘላቂ ልማት ወይም ሰስቴነብል ዲቨሎፕመንት ትምህርቱን በመከታተል ላይ ይገኛል። አንተን ከሌሎቹ አብሮ አደጎችህ ለየት የሚያደርግህ ምንድን ነው በማለት ለተጠየቀው ጥያቄ ሲመልስ፣
እንደ ማንኛውም ከረዩ ልጅ እዛው መታራም ተወልጄ ያደግኩት እረኛ ነበርኩም። የከብቶች በጎች ከነሱ ጋር ነው አሚን ዞሬ ያደግኩት። ግን ካሉት ልጆች ትንት ለየት የሚያደርገኝ በተለይ ይሄ ፊልም ቅድም ያወራነው ፊልም የተሰራበት ታሪክ ራሱ ከሌሎቹ ለየት። ኦልሞስት ሀይ ስኩል ደርሼ ኦልሞስት ወደ ዩኒቨርሲቲ ዘጋጅበት ጊዜ እንደ ከረዩ ባህል አንድ ልጅ አድጎ ወደ 20-21 አመት ስደርስ ማግባት አለበት። እሱን አላገባም ብዬ ለትምህርት በጣም ስለምወድ እሱንም ለመከተል ብዬ ከቤተሰቦች ጋር ጣልቼ ነበር እና ፊልሙ ራሱ ይሄን ነገር ነው ማሳየው። እንዴት ያን የተዘጋጀውን ሰርጉን እንዳለ ይሄ ወደ አዲስ አበባ ሄድኩኝ። ከዛ በኋላ ደግሞ ተመልሼ በሽምግልና በሽማግሌ ከቤተሰቦች ጋር መጣቀል ቻልኩኝ። ትምህርቴን ቀጠልኩኝ። ትምህርቴን ጨረስኩኝ ማለት ነው። ጃን ኩደቃ ሚዮ ሳውድ እንጅራ
ማቀመጩ ነጋ ወደን ተበቱ ማበላንጀርቱ አቀመጥ። ትምህርትህን ከጨረስክ በኋላ ወደ ኢትዮጵያ ተመልሰህ ምን ለመስራት ነው የምታስበው?
ይህም ከገበሬዎች ጋር ለምሳሌ ከቡና ማር የሚያመርቱ ገበሬዎች አሉ። ከእነሱ ጋር መስራት ይፈልጋሉ። እኔ ከጠናዎችም ስለ ምግብ ነው። ከዚህ በፊት አሁን የሚሰራው ማስተርስ ዲቨሎፕመንት ላይ ነው። ከመጀመሪያ ማስተርስ ጋር ይገናኛል እና ወደ ኢትዮጵያ ተመልሼ መስራት የምፈልገው ያው የጀመርኩበት ተጀምሮ መንገድ ላይ ያሉ ስራዎች አሉ። ወደዛ ተመልሼ እዚህ የተማርኩትን ትምህርት ወደዛ የእሱን ተጠቅሜ ያሉትን ፕሮግረሶቹን እያየሁት ስራዬን መቀጠል ይፈልጋሉ።
በጣም ነው የማመሰግነው። እንግዲህ መልካም የትምህርት ዘመን።
በጣም ነው የማመሰግንሽ።
ያሱ መንገድ እንዳይነቅ እንጂ እነሱን ንቄ ወይስ ባህሌ ንቄ አይደለም ከማ ጋር ነው ነው
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢናን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አረጋውን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው።
ሙዚቃ በመምረጥ ዲጄ ፋትሶ አብሮን ነበር። የስርጭት መሐንዲሱም እንዲሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በነገው ጉዞ እንገናኝ። መልካም ምሽት።